The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 13 2013 ዓ.ም ዝግጅታችን ጀመረ።
የዛሬ ቀን የለውጥ ቀን ነው።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ናቸው 1442ኛው የኢድ አል አድሃ ወይም አረፋ በዓል አከባበርን በተመለከተ ሰፋ ያለ ዘገባ ይኖረናል። ጤና ይስጥልን፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። 1442ኛው የኢድ አል አድሃ የአረፋ በዓል ዛሬ በኢትዮጵያ በተለያዩ ስነ ስርዓቶች ተከብሯል። በአዲስ አበባ ስቴዲየም በርካታ የእምነቱ ተከታዮች፣ የሃይማኖት አባቶችና ሌሎች እንግዶች በተገኙበት በከፍተኛ ድምቀት በዓሉ ተከብሯል። በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ አረፋ የመተሳሰብ የአንድነትና የአብሮነት በዓል መሆኑን አሳስበዋል። የአዲስ አበባውንና በተለያዩ የሀገሪቱ ክፍሎች የበዓሉን አከባበር የያዙ ዘገባዎች በመጽሔት ክፍለ ጊዜ አሰናድተናል። የእስልምና እምነት ተከታይ አድማጮቻችን እንኳን ለኢድ አል አድሃ በዓል አደረሳችሁ። በመላው ዓለም የእስልምና እምነት ተከታዮች የኢድ አል አድሃን በዓል በአሁኑ ወቅት ባለው የኮቪድ-19 ወረርሽኝ ስጋት ድባብ ውስጥ ሆነው እያከበሩ ነው። የዘንድሮ በዓል እየተከበረ ያለውም ከፊተኛው በበለጠ ፍጥነት የሚዛመተው የኮሮና ቫይረስ ዝርያ ዴልታ የደቀነው ስጋት እየተባባሰና አንዳንድ ሀገሮች እንደገና አዳዲስ ወረርሽኙን መከላከያና መቆጣጠሪያ ገደቦችን እያጸኑ ባሉበት በአሁኑ ወቅት መሆኑ ነው። ትግራይ ውስጥ እንደ አውሮፓውያን አቆጣጠር ካለፈው ሰኔ ወር ወዲህ የረድኤት ተደራሽነት እየተሻሻለ ቢሆንም ወደ ክልሉ የመግባትና የመውጣት እንቅስቃሴው የሰብአዊ ረድኤት አጋሮቻችን እንደሚነግሩን አሁንም የተገደበ ነው ሲሉ የተባበሩት መንግስታት ድርጅት ምክትል ቃል አቀባይ ፋርሃን ሀቅ ተናገሩ። የመሆኑ ለረዴት ሰራተኞቹ ተጨማሪ እርዳታ አቅርቦቶች ለማስገባትና እርዳታ ስራው እንዲቀጥል ሰራተኞችን ለማንቀሳቀስ አዳጋች ያደርግባቸዋል ብለዋል። ክልሉ ውስጥ ካሁን ቀደም ለመድረስ አስቸጋሪ ወደ ነበሩት አካባቢዎች በአሁኑ ወቅት ለመድረስ እየተቻለ መሆኑን የመንግስታቱ ድርጅት ምክትል ቃል አቀባዩ ፋርሃን ሀቅ ተናግረዋል። እርዳታ ከሚያስፈልጋቸው 5.2 ሚሊዮን ሰዎች መካከል 4 ሚሊዮኑ ማለትም 75% ያሉባቸው አካባቢዎች በአሁኑ ሰዓት የሰብአዊ ረድኤት እንቅስቃሴ የሚቻል መሆኑን የጠቀሱት ቃል አቀባዩ ባለፈው ግንቦት ወር ግን ለመድረስ የሚቻለው 30% ብቻ ነበር ብለዋል። አስከትለውም የመንግስታቱ ድርጅት ቃል አቀባይ በመኪና እርዳታ ማጓጓዝ የሚቻለው በክልልና በፌደራል መንግስት ከባድ ቁጥጥር በሚደረግበት በአፋር ክልል ብቻ በመሆኑ ክልሉ ውስጥ ያለው የእርዳታ አቅርቦት በፍጥነት እየተሟጠጠ ነው ብለዋል። ከሁለት ሳምንት ከሚበልጥ ጊዜ በኋላ ለመጀመሪያ ጊዜ ባለፈው ሳምንት የእርዳታ አቅርቦቶችን የጫኑ 54 መኪናዎች መቀሌ እንደደረሱ ያስታወሱት ፋርሃን ሀቅ ያ በቂ ስላልሆነ በየቀኑ ከዚያ በላይ እርዳታ ያዙ ተሽከርካሪዎች መግባት ይኖርባቸዋል ብለዋል። አስከትለውም የኢትዮጵያ መንግስት ፈቃድ ከሰጠ በኋላ የተባበሩት መንግስታት ድርጅት የሰብአዊ ረድኤት በረራ አገልግሎት ባለፈው ቅዳሜ ወደ ትግራይ የተሳካ የሙከራ በረራ ማድረጉን ገልጸው መደበኛ በረራዎች እንደ አውሮፓውያን አቆጣጠር ከነገ ሐምሌ 21 ጀምሮ እንደሚቀጥሉ ቃል አቀባዩ አስታውቀዋል። አያይዘውም በክልሉ ያለው የሰብአዊ ሁኔታ እንዳይባባስ መሰረታዊ አገልግሎቶች፣ የኤሌክትሪክ፣ የመገናኛ፣ የባንክ የመሳሰሉት እንዲሁም መደበኛ በረራዎች እንዲቀጠሉ ጥሪ ማሰማታችንን እንቀጥላለን ነው ያሉት። አስቸኳይ የገንዘብ ድጋፍም ያስፈልጋል ብለዋል። እስከዚህ የአውሮፓ 2021 ዓመተ ምህረት ማብቂያ በሚኖረው ጊዜ ለትግራይ ሰብአዊ ረድኤት ከሚያስፈልገው ከአጠቃላይ ወጪ ከግማሽ በላይውን የሚይዘው ከ430 ሚሊዮን ዶላር በላይ ድጋፍ እንዲሰጥን አሁንም መጠየቃችንን እንቀጥላለን ብለዋል። በቀድሞ የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ ላይ የተመሰረቱት የሙስና ወንጀሎች የክስ ሂደት ለሚቀጥለው ነሐሴ ወር ተቀጥሯል። የቀድሞ መኖሪያቸው ኳዙሉ-ናታል ክፍለ ግዛት ፒየትር ማርትስበርግ ከፍተኛ ፍርድ ቤት ዳኛ የክስ ሂደቱን እንደ አውሮፓውያን አቆጣጠር ለነሐሴ 10 ቀጥረዋል። የጄኮብ ዙማ ጠበቆች የቀድሞ ፕሬዝዳንት በአካል ችሎቱ ፊት ለመቅረብ ጊዜ እንዲኖራቸውና በአግባቡ እንድንመካከርበት ሂደቱ ይዛወርልን ብለው ስለጠየቁ ነው ተብሏል። የ79 ዓመቱ ዙማ ከሁለት ሳምንታት ገደማ በፊት እጃቸውን ሰጥተው በሕገ መንግስታዊ ፍርድ ቤት የፍርድ ቤት ትዕዛዝ ባለማክበር በተበየነባቸው የ15 ወር እስራት ቅጣት እስር ቤት ናቸው። ትናንት ከእስር ቤቱ በኢንተርኔት በቪዲዮ አማካይነት ችሎቱ ፊት ቀርበው ነበር። በሌላ የአፍሪካ ዜና የማሊ የሽግግር ፕሬዝዳንት አሲሚ ጎይታ ዛሬ ማክሰኞ ዋና ከተማዋ ባማኮ በሚገኘው በታላቁ መስጊድ ሁለት ወንዶች በጩቤ ጥቃት እንደሰነዘሩባቸው የፈረንሳይ የዜና ወኪል ዘገበ። ጥቃቱ የደረሰው በመስጊዱ የኢድ አልአድሃ በዓል ጸሎት ስነ ስርዓት ላይ ሲሆን ጋዜጠኞች እንዳሉት የሽግግር ፕሬዝዳንቱ ወዲያውኑ ከመስጊዱ እንዲወጡ ተደርጓል። በጥቃቱ ጉዳት ደርሶባቸው እንደሆነ ግን የተረጋገጠ ነገር የለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዜጎቿ የኮቪድ-19 ስርጭት እየተባባሰ ወዳለባት ወደ ብሪታንያ ከመጓዝ እንዲቆጠቡ አሳሰበች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ብሪታንያን የሚመለከተውን የጉዞ ማሳሰቢያ ዛሬ ወደ መጨረሻው ደረጃ ከፍ አድርጎታል። ቀደም ብሎም የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲም ተመሳሳይ እርምጃ ወስዶ ነበር። አሜሪካውያን የግድ ወደ ብሪታንያ መጓዝ ካለባቸው ከመጓዛቸው በፊት የኮቪድ ክትባታቸውን ሙሉ በሙሉ ወስደው እንዲያጠናቀቁ ሁለቱም ተቋማት አሳስበዋል። ስቴት ዲፓርትመንት እና ሲዲሲ ይህን ማሳሰቢያ ያወጡት ብሪታንያ ውስጥ የኮቪድ-19 መከላከያ ገደቦች በሙሉ ማለት በሚያስችል ደረጃ ተሰርዘው ህዝቡ የነጻነታችን ቀን ብሎ ደስታውን በገለጸበት በዚህ ወቅት ነው። እንግሊዝ ውስጥ ካለፈው ጥር ወዲህ ለመጀመሪያ ጊዜ ባለፈው ሳምንት ውስጥ በቀን ከ50 ሺህ በላይ አዲስ የኮሮና ቫይረስ ተጋላጮች መገኘታቸው ተገልጿል። ቁጥሩ በአብዛኛው ያሸቀበው በዴልታው ዝርያ ቫይረስ ምክንያት መሆኑ ተገልጿል። በመጨረሻም የቀድሞ የአዲስ አበባ ከተማ ከንቲባ ዘውዴ ተክሉ ስርዓተ ቀብር ተፈጸመ። በ85 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞ ከንቲባ የአስከሬን ሽኝት መርሃ ግብር ላይ ምክትል ከንቲባ አዳነች አበቤ ባደረጉት ንግግር ከንቲባ ዘውዴ በሥራ ዘመናቸው ከተማይቱን በማዘመን ረገድ ከፍተኛ ሚና ተጫውተዋል ብለዋል። ከ1973 እስከ 1981 ድረስ 22ኛው የአዲስ አበባ ከተማ በመሆን ለ8 ዓመታት ያገለገሉት የከንቲባ ዘውዴ የቀብር ሥነ ሥርዓት ፕሬዚደንት ሳህለ ወርቅ ዘውዴ በተገኙበት በዛሬው ዕለት በቅድስት ስላሴ ካቴድራል ተከናውኗል። ኬኔዲ አባተ ዝርዝሩን ይዟል።
የአዲስ አበባ ከተማ የቀድሞ ከንቲባ የነበሩት ኢንጂነር ዘውዴ ተክሉ በ85 ዓመታቸው ከትናንት በስቲያ ሐምሌ 11 ነው ከዚህ ዓለም በሞት የተለዩት። ዛሬ ከረፋዱ 5 ሰዓት ጀምሮ በአዲስ አበባ ከተማ አስተዳደር ቅጥር ግቢ ወይም ማዘጋጃ ቤት ምክትል ከንቲባ አዳነች አቤቤ፣ የፌደራልና የከተማ አስተዳደር ከፍተኛ አመራሮች፣ ወዳጅ ዘመድና ቤተሰቦቻቸው በተገኙበት የቀድሞ ከንቲባ የአስከሬን ሽኝት መርሃ ግብር ተከናውኗል። ምክትል ከንቲባ አዳነች አቤቤ በሽኝት ስነ ስርዓቱ ላይ ባደረጉት ንግግር ከንቲባ ዘውዴ በስራ ዘመናቸው ከተማዋን በማዘመን ረገድ ከፍተኛ ሚና መጫወታቸውን ገልጸዋል።
እኚህ ታላቅ መሪ በስራ ዘመናቸው የሀገራችን መዲና የሆነችውን አዲስ አበባን የስልጣኔና የከተሜነት ጉዞ በሁለንተናዊ መልኩ ለከፍተኛ ውጤት ያበቋት ትልቅ ሰው ናቸው። ከዚህም የተነሳ ስማቸው ከመቃብር በላይ ሲታወስ ይኖራል። በተለይም የከተማ ፕላንና አደረጃጀት አሰራር የጎላ እንዲሆንና ስራቱን የጠበቀ እንዲሆን ትልቅ አስተዋጽኦ አበርክተዋል። እንደ ከንቲባ ዘውዴ አይነት አበርክቶ ያለውን ሰው ማጣት እንዲህ ቀላል እንዳልሆነ እናውቃለን። ጉዳቱ ለዘመናት በሁለንተናዊ መልኩ የተደራጀን አንድ ቤተ መጻሕፍት እንደማጣት ያክል ነው።
ከንቲባ ዘውዴ ከሰሯቸው ተግባራት መካከል የአዲስ አበባ ሙዚየምን ማደራጀታቸውንና በከተማዋ 10 መናፈሻ ፓርኮችን ማሰራታቸውንም የጠቀሱት ወይዘሮ አዳነች ለወዳጅ ዘመዶቻቸውና ለከተማዋ ነዋሪዎች መጽናናትን ተመኝተዋል። ከከንቲባነት ባለፈ በተለያዩ ኃላፊነቶችም ሀገራቸውን ያገለገሉት ኢንጂነር ዘውዴ ተክሉ በ1973 ዓ.ም ተመረጠ በተደረገው 3ኛ ዙር የአዲስ አበባ ከተማ ነዋሪዎች ማህበራት ምርጫ ከንቲባ በመሆን ተመርጠው ከ1973 እስከ 1981 ዓ.ም ድረስ 22ኛው የአዲስ አበባ ከንቲባ በመሆን ለ8 ዓመታት አገልግለዋል። ከንቲባ ዘውዴ ተክሉ ከአባታቸው ከባሻ ተክሉ አመኑና ከእናታቸው ከወይዘሮ አስካለ ደገፉ በሐረርጌ ጠቅላይ ግዛት በሐረር ዙሪያ አውራጃ በኤጀርሳ ጎሮ ወረዳ ገንደጋራ በሚባል አካባቢ መጋቢት 7 ቀን 1928 ዓ.ም መወለዳቸውን የህይወት ታሪካቸው ያስረዳል። በ85 ዓመታቸው ያረፉት የከንቲባ ዘውዴ ተክሉ የቀብር ስነ ስርዓት ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት በዛሬው ዕለት በቅድስት ስላሴ ካቴድራል ተፈጽሟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ ለዘገባው አመሰግናለሁ። ሌላም ዜና አረፍታለን። የተለያዩ የአፋን ኦሮሞ መጽሐፍት ደራሲው አቶ ጋዲሳ ብሩ በ63 ዓመታቸው አርፈዋል። የኦሮሞ ደራሲያን ማህበር መስራችና ጸሐፊ የነበሩት አቶ ጋዲሳ በልብ ህመም ምክንያት ትናንት ማረፋቸውን ቤተሰባቸው አስታውቋል። ገልሞ ዳዊት ባጠናቀረው ዘገባ ድርሰታቸውን በቁቤ አፋን ኦሮሞ ካሳተሙ የመጀመሪያ የኦሮሞ ደራሲዎች አንዱ መሆናቸውን የሚነገረው አቶ ጋዲሳ የአፋን ኦሮሞ ስነ ጽሑፍ አሁን ካለበት እንዲደርስ አስተዋጽኦ ካደረጉ ሰዎች አንዱ መሆናቸውን ወዳጆቻቸው እና የሥራ አጋሮቻቸው እንደሚመሰክሩላቸው ጠቅሶ ቀጣዩን ዘገባ አስተላልፏል።
በ1950 በቦቆጅ የተወለዱት ታዋቂው የኦሮሚኛ ቋንቋ መጻሕፍት ደራሲ ጋዲሳ ብሩ በ63 ዓመታቸው ከዚህ ዓለም በሞት ተለይተዋል። ልጃቸው ባይሉ ጋዲሳ ብሩ አባታቸው ጋዲሳ የልብ ህመም ሲታመሙ ቆይተው ትላንት ህይወታቸው አልፈዋል ብለዋል።
2 ዓመት ሊሆነው ነው ከታመመ። አሁን ከማረፉ በፊት አንድ ሳምንት ወደ 9 ቀን እንደዚህ ይሆን ኢንፌክሽን ትንሽ አመት ሆስፒታል ገብቶ ነው የነበረ። በዛ እንግዲህ ሲታገዝ ሲረዳ ቆይቶ ነው ያረፈው።
ደራሲ ጋዲሳ ብሩ በዘመናቸው በርካታ መጽሐፎችን ጽፈዋል እንዲሁም ተርጉመዋል። ወጣቱ ምዩ ሙላታ የኦሮሞ ደራሲያን ማህበር ፕሬዝዳንት አቶ ጋዲሳ በቁቤ አፋን ኦሮሞ መጽሐፋቸውን ካሳተሙ የመጀመሪያዎቹ ደራሲዎች አንዱ ናቸው ይላል። ዮሚዩ አሁን በፕሬዝዳንትነት የሚያገለግለው የኦሮሞ ደራሲያን ማህበር በደራሲ ጋዲሳ ብሩ መቋቋሙን ገልጸው አቶ ጋዲሳ የኦሮሞ ስነ ጽሑፍ ዛሬ እንዲደርስ ካደረጉ ሰዎች ዋነኛው ሰው ናቸው ብለዋል። የሥራ ወዳጃቸው የሆነው የቀድሞ የኢትዮጵያ ሬዲዮ አፋን ኦሮሞ ዝግጅት ክፍል ባልደረባ ጋዜጠኛና ደራሲ ኢሳያስ ወርዶፋ ደራሲ ጋዲሳ ብሩ ትጉሶ እንደነበሩ ይናገራል። በተለይ በቁቤ አፋን ኦሮሞ በመጀመሪያ የታተመው መጽሐፋቸው ኩሳ ገዶ በ1979 በኢትዮጵያ ሬዲዮ መሰራጨቱንም አብራርተዋል። ደራሲ ጋዲሳ ብሩ የኦሮሞ ደራሲዎች ማህበር መስራችና የመጀመሪያ ፕሬዝዳንትም ነበሩ። ጋዜጠኛ ኢሳያስ ወርዶፋ ያኔ ማህበሩ ሲቋቋም ብዙ ተግዳሮቶች እንደነበሩ አውሰው ደራሲ ጋዲሳ ማህበሩ ቆይቶ ለዛሬ ወጣት ደራሲያን እንዲተላለፍ ትልቅ ሚና ተጫውተዋል ብለዋል። ትላንት በልብ መመኘታቸው ያለፈው ድራሲ ጋዲሳ ብሩ ትምርታቸውን ባሰላና በአዲስ አበባ እንደተከታተሉ የህይወት ታሪካቸው ያስረዳል። የቀብር ስነ ስርዓታቸው ነገ በአዲስ አበባ ቅዱስ ዮሴፍ ቤተክርስቲያን እንደሚከናወንም ቤተሰባቸው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ገልሞ ዳዊት ለዘገባው አመሰግናለሁ። አድማጮች ለሰዓቱ ያለን ዜና በዚህ ያበቃል።
እኛም ቆንጅታዬን ለዜናዎቹ እናመሰግናለን። የእስልምና እምነት ተከታዮች በድጋሚ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 13 2013 ዓመተ ምህረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ።
የዚህ ወረርሽኝ ታሪክ ገና ተጽፎ አላለቀም። ቫይረሱ እየተቀያየረ ገና ምን እንደሚመጣ ስለማይታወቅ አሁንም እንደተለየ ኢትዮጵያን ሀገሮች ከፍተኛ ጥንቃቄ መሆን ያስፈልጋል። ካለፈውም ጊዜ በበለጠ ነው።
ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትስ የራክቪል የውስጥ ደዌ ህክምና ማዕከል የሳምባ የጽንሁማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስትና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። በኮቪድ-19 ወረርሽኝ በዓለም ዙሪያ ያለውን ይዞታ በሚዳስስ ቀጣዩን መንገድ በሚያስቃኝ ቅንብር በሁለተኛው አጋማሽ ስርጭታችን በሐኪሙን ይጠብቁ ይመለሳሉ። አሁን ወደ ዕለቱ አብይ ርዕስ እንለፍ። 1442ኛው የኢድ አል አድሃ ወይም አረፋ በዓል ዛሬ በኢትዮጵያ በተለያዩ ስርዓቶች ተከብሯል። በአዲስ አበባ ስታዲየም በርካታ የእምነቱ ተከታዮች፣ የሃይማኖት አባቶችና ሌሎች እንግዶች በተገኙበት በከፍተኛ ድምቀት ተከብሯል። በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ አረፋ የመተሳሰብ የአንድነትና የአብሮነት በዓል ነው ብለዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች።
አንድ ሺህ 442ኛው የኢድ አልአድሃ አረፋ በዓል በብዙ ሺዎች የሚቆጠሩ የእስልምና እምነት ተከታዮች በተገኙበት ነው ዛሬ በአዲስ አበባ ስታዲየም የተከበረው። የአደባባይ በዓላት በኮሮና ቫይረስ ስጋት ተገድበው በቆዩባት ኢትዮጵያ መሰል ክንውኖች እንደገና መታየት ጀመሩት በቅርብ ነው። የዘንድሮው አረፋም ታዲያ በኮሮና ቫይረስ ስጋት ውስጥ ከተከበሩ ካለፈው አመት በዓል በተለየና በደመቀ ሁኔታ ነው የተከበረው።
አላሁ አክበር بسم الله الرحمن الرحيم الحمد لله رب العالمين
አረፋ የመተሳሰብ የአንድነትና የአብሮነት በዓል ነው ሲሉ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ገልጸዋል። ተቀዳሚ ሙፍቲ በሶላት ስነ ስርዓት ላይ የአረፋን በዓል አከባበርና የሃይማኖቱን አስተምሮትም አብራርቷል።
ኢድል ፍጥርና ኢድል አድሃ በብዙ ነገሮች ይገናኛሉ። በሶላት በተክቢራ ወደ ሶላት ቦታ በመሄድ በመመለስ በማንኛውም ነገር ይመሳሰላሉ። ኢድል አድሃ ግን ከዛ የሚለይበት አለ። አንደኛ የሚለየው በኢድል ፍጥር መጀመሪያ ጧት በልቶ ይመጣል። በኢድል አድሃ ተሶላት በኋላ ትመለስ እንጂ በፊት መብራት አይፈቀድም። ነቢያችን አለይሂ ሰላቱ ወሰላም ሰግደውም ሲመለሱ ሁለት ሙክቶች አርደዋል። ታረዱት ጉበቱን አስጠብሰው ጉበቱን በልተዋል ይላል። የሚያርዱ ሰዎች ተስጋው እንዲበሉ፣ የማያርዱ ሰዎች ተሌላው እንዲበሉ ይሄ ተሶላት በኋላ እንዲሆን ተደንግጓል። ሱና ነው፣ ተገቢ ነው።
ተቀዳሚ ሙፍቲ አክለው አላህን መፍራት በትእዛዙ ማደር ይጠበቅብናል፣ እንደ ሀገር ልዩነት ከመፈጠሩ አስተሳሰቦች መጠበቅ አለብን ሲሉ ተናግረዋል።
የዛሬ ቀን የለውጥ ቀን ነው። ነብያችን አለይሂ ሰላቱ ወሰላም ተመካ መዲና በገቡ ጊዜ የመዲናን ሰዎች በአመት ሁለት ጊዜ እየተሰባሰቡ ለዱንያ ሽግራቸው ብቻ ተወያይተው እንላዩበት ሀለት ነበራቸው። በዛ ላይ ነብያችን አገኛቸው። ይሄ እናንተ ስብስብ ለዓለም ብቻ ነው፣ እኔ እንጠቅም ወደ ሆነ ነገር ልገልብጥላችሁ ልለውጥላችሁ ብለው በኢድል ፍጥርና በኢድል አድሃ ለውጠውላቸዋል። አገሮች፣ ብሔሮች፣ ብሔረሰቦች ልምድ ያላቸው ልማድ ያላቸው ባህል አላቸው። ጥሩ ልምድ የጥሩ ባህል መጥፎ ባህል ያላቸው ሰዎች እንደ ባህል ነው ብሎ በዛው ገትሮ ማያስታይሆን ወደ መልካሙ መለወጥ ይፈለጋል ማለት ይሄ ያመላክተናል። ከባድ ለውጥ ነው፣ ከባድ መልእክት ነው ማለት ማስተላለፍ ፈልጋለሁ።
ያረፋ በዓል ሲከበር ያለው የለለውን በመርዳትና በመተሳሰብ ነው። ያለው ደግሞ በበዓሉ ላይ ከተገኙት ተሳታፊዎች አንድ ወጣት ሙባረክ ሱልጣን ነው።
አንድ ሰው ለተፈጠረለት ዓላማ ከፍ ብሎ መኖር እንዳለበት፣ ሰብአዊነትንም ደግሞ ማንጸባረቅ እንደሚገባ፣ ሁለተኛ ደግሞ ለዚያ ለተፈጠረለት መሰረታዊ የሆነ ዓላማ ሁልጊዜም ሊያድር እንደሚገባ የሚያሳይ ነው እና ሙስሊሙ ማህበረሰብ ይሄንን የኢድ አልአድሃ በዓልን በሚያከብርበት ሰዓት ሰብአዊነትን በከፍተኛ ደረጃ ማስፋፋት ይኖርበታል። በተለይ ደግሞ አሁን ሀገራችን ካለችበት ተጨባጭ ሁኔታ አንጻር ብዙ ጥሩ ነገሮች ቢኖሩም ለውጥ ይዞት የመጣው ደግሞ የተለያዩ ችግሮች አሉ። በውስጥ ያለ ከፍተኛ የሆነ መፈናቀል አለ። ሀገሮች ያሉ ወገኖቻችን ተሰደው ካሉበት ሀገር ሳይመቻቸው እየተባረሩ ወደ ሀገራችን እየገቡ ያለበት ተጨባጭ ሁኔታ አለ። ከኑሮ ውድነቱ ጋር በተያያዘ ደግሞ ብዙ ወገኖቻችን የተቸገሩበት፣ የሚበሉት፣ የሚጠጡት፣ የሚለብሱት ያጡበት ተጨባጭ ሁኔታ ስላለ ይህንን ነገር ከራስ በላይ ከፍ በማለት ሰብአዊነትን በማንጸባረቅ የታረዙትን በማልበስ የተቁትን በማልባት ጎረቤቶቻችንን ዞር ዞር እያልን እያየን የቻልነውን ያህል በአቅማችን ለነሱ በመሆን የአብሮነት በዓል ማድረግ ይኖርብናል።
በክብረ በዓሉ ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ ጥራቱ በየነ የኢድ አልአድሃ አረፋ በዓል የመተሳሰብና የመደጋገፍ በዓል ነው ሲሉ ተናግረዋል። ህዝበ ሙስሊሙም ለታላቁ ህዳሴ ግድብ ላበረከተው አስተዋጽኦ ምስጋና አቅርበዋል።
በዛሬው ዕለት ይህንን በዓል በደመቀ ሁኔታ እንደዚህ ተሰባስባችሁ ስታከብሩ በዓሉ የፍቅር የአብሮነት እንደዚሁም ኢትዮጵያ ሀገራችን የህዳሴ ግድቡን ሁለተኛ ዙር ውሃ ሙሌት አጠናቃ በተለይ ደግሞ እናንተ ሙስሊሞች ባለፈው በዓል ወቅት የህዳሴ ግድቡ የኔ ነው በሚል መሪ ቃል ጭምር ለኢትዮጵያ ያላችሁን አጋርነት የኢትዮጵያ ያላችሁን ቆራጥነት ያሳያችሁበት በመሆኑ ሙስሊም ወንድሞቻችንና እህቶቻችን በዓለም አቀፍ መድረክ ሁሉ ላደረጋችሁት አስተዋጽኦ በራሴና በከተማ አስተዳደሩ ስም ላመሰግናችሁ እወዳለሁ። በዓሉ የሰላም የጤና እንዲሆንላችሁ እመኛለሁ።
በዛሬው ዕለት በርካታ የእስልምና እምነት ተከታዮች በተገኙበት በአዲስ አበባ ስታዲየምና በዙራው በሚገኙ ጎዳናዎች እንዲሁም በከተማዋ ልዩ ልዩ ስፍራዎች ነው 1442ኛው የአረፋ በዓል የተከበረው። የአዲስ አበባ ከተማ ፖሊስ ኮሚሽን በድረገጹ እንደገለጸው በዓሉ ካለምንም የጸጥታ ችግር ተከብሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በተያያዘም የኮቪድ-19 ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ የኢድ አልአድሃ በዓል በአዋሳ ከተማ መስቀል አደባባይ ላይ ወጥተው ማክበራቸውን የእምነቱ ተከታዮች ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው።
በሐዋሳ ከተማ መስቀል አደባባይ በዓሉን ለማክበር የተገኙት ሙፍታውደን ሼህ መሐመድ ቱርክ የዘንድሮ ኢድ አልአድሃ በዓል ኮቪድ-19 ወረርሽኝ ከገባ በኋላ በአደባባይ በማክበራቸው ደስተኛ መሆናቸውን ተናግሯል።
በጣም እጅግ በማማርና በጣም ደስታ በተሞላበት ነው። ምክንያቱም የዛሬ ዓመት የኮቪድ-19 ወረርሽኝ በመጣበት ሰዓት ነው። ሁላችንም የሁሉም ሃይማኖት የእስላም ክርስቲያኑም በቤታችን በነበርንበት ሰዓት ነው። የዘንድሮ ደግሞ ይኸው አደባባይ ላይ ወጥተናል። መከላከሉም በዛ እንዳለ ሆኖ ማለት ነው። አደባባይ ላይ ወጥተናል። አደባባይ ላይ ወጥተን ስርዓታችንን አስተካክለን
አቶ መሐመድ ዩሱፍ ደግሞ የዘንድሮ በዓል የተለየ ነው ሲሉ ገልጧል።
የዘንድሮ በዓል ካምናው በጣም የተሻለ ነው። ምክንያቱም ዘንድሮ እንግዲህ ያው ተገናኝተናል።
ሙፍታሁድን ሼህ መሐመድ የህዳሴ ግድብ ሁለተኛ ሙሌት ከተጠናቀቀ በኋላ የሚከበር በዓል መሆኑ የፈጠረባቸውንም ተናግሯል።
እጅጉንስ በጣም ደስታ ነው የተሰማኝ። ምክንያቱም ሁለት አንድምታዎች አሉት። አንደኛ ኢዳችን ነው። ሁለተኛ ደግሞ በጣም በጉጉት እና በፍቅርና በእንዴት ብዬ ልግለጽ ቃላት ነው የሚያጥረኝ እንደ አይናችን ብለን የምንጠብቀው እንደ ህይወታችን የምንሳሳለት የህዳሴ ግድባችን የተሞላበት ሁለተኛ ዙር የተሞላበት ጊዜ ነው። ሁለቱም በዓል ነው ለኛ ማለት ነው። ይሄ ነው ደስታችን።
አቶ መሐመድ ዩሱፍም የሳቸውን ሀሳብ ተጋርቷል።
ሁለተኛ ድርብ ደስታ ነው የሚሰማን። አባይ ሁለተኛ ሙሊት የሞላበት አመት ነው። አጋጣሚ በአባይ ሙሊት ማግስት በመሆኑ ሁለት ደስታ ሁለት በዓል ነው የምናከብረው እንደ ኢትዮጵያውያን።
አቶ መሐመድ ዩሱፍ ለግብጽ መልእክት አስተላልፏል።
ሃይማኖት ሽፋን ሊሆን አይችልም ለጥላቻና ለወንጀል ለግፍ። ሃይማኖት እንደውም ወደ ጥሩ ቀና መንፈስ ነው የሚመራው። አብረን መካፈል የኢትዮጵያ አቋም ፈጣሪም ይወደውም ነው። ሃይማኖቱም ጋራ አብሮ የሚሄድ ነው። ነው አብረን ተቀም ነው ያለው ፈጣሪም በሁለቱም ሃይማኖት ይሄንን ነው የሚፈቅደው ወንዙ ከኛም ቢሆን የኛ ነው ብለን አልተኩራራንም አብረን ተቀም ብንላቸውም ሊገባቸው አልቻልንም ራሳችንም ዝቅ አድርገን ብንሞከራቸው አንዴ ልባቸው ላይ በቀለ ችግር ስላለ አሁን ወርቅ ብናነጥፍላቸው እሺ ብለው የሚቀበሉ አይደሉም ስለዚህ የነሱን የሺህ አመቱን ችግር ሙስሊሞች በደንብ በጠልቅ ይልቅ እንረዳለን እኛ አገራቸው ላይ ነው እኔ አሁን የተማርኩ ለምሳሌ አዝሃር ነው ለኢትዮጵያ ያላቸው አመለካከት በጥልቅ እናውቀዋለን ህገ መንግስታቸው ጀምሮ ከህፃን ታዋቂ አባየኛ ነው ብለው ነው ከህፃንነት ጀምሮ የሚያስበው ኢትዮጵያ የሚባል አያውቁም ኢትዮጵያ ሲነሳ ጸጉራቸው ይቆማል ስለዚህ እንደው ሙስሊሞች ይበልጥ የነሱ ማንነት እያወቅነው የመጣንበት ጊዜ ነው አሁን ምክንያቱም ከሀገር በላይ ምንም የለም
ባሉ አብሮነትን የምናጠናክርበት ነው ስሩ አስተያየት ሰጪዎች ተናግሯል
ለምሳሌ የእስላምን ጥቅም በእናስብ ሶሪያን የመንን ሊቢያን ማሰብ እንችላለን ሁልጊዜ ሩምታ ነው የጥይት ሩምታ ነው የቦምብ ፍንዳታ ነው ዋይታ ነው አውዝ ቢላህ ሁልጊዜ ነው ኢትዮጵያ ግን እዚህ ነገር የለም ይሄን ለማመስገን ይገባል አምላካችንም ማለት ነው አሁንም የመጣብንን ባንድነት ስንመከት ከውጭ ያለውን ትንኮሳ ከሀገር ያለውን ትንኮሳ ስንቀለብሰው ባንድነት ስንሆን አንድነት ስንፈጥር ሰላም ይረጋጋጥልናል ማለት ነው ሰላማችን ተናረጋግጥ ደግሞ እርግታችን ይፋጠናል ማለት ነው
ኢትዮጵያን ለሰላም ቅድሚያ እንድሰጡ ያሳሰቡት በሐዋሳ ከተማ የቢላል መስጂድ ኢማም ሐጂ አሊ ሐሰን ናቸው ለእስልምና እምነት ተከታዮችም የእንኳን አደረሳችሁ መልእክት አስተላልፈዋል
ባሉ ያው ትልቅ መልእክት አለው አንዱ ተካፍሎ መብላት እርድ በጣም ይወደዳል በዚህ በዓል ላይ ያረዱትን አንድ ሶስተኛው ለጎረቤት ለደሃ ማካፈል እና ልብስም አዲስ ልብስ የገዙ እንደ ተቀያሪውን ለደሃዎች ማካፈል እና ሙስሊሞች ተገናኝተው ፈጣሪያቸውን አወድሰው በሰላም ለሀገራቸው ጸሎት አድርገው ሰላምንም መልእክት ያስተላልፈው የሚለያዩበት አመት በዓል ነው ይሄ
የእስልምና እምነት ተከታዮች በዓሉን ሲያከብሩ ዱዓ በማድረግ የተቸገሩትን በመርዳትና አንድነትን በማጠናከር ሊሆን እንደሚገባ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ማሳሰባቸውም ተዘግቧል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ዮናታንን እናመሰግናለን አድማጮች አሁን ደግሞ እስቲ ወደ አምቦ እንወሰዳችሁ በአምቦ የሚገኘው ዘጋቢያችንና ኮር መልካ በአንድ ቤተሰብ ቤት በመገኘት የበዓሉን አከባበር ታድሟል የቤተሰቡ አባላትና ጎረቤቶች በዓሉ ሲከበር የሌላቸውን በመርዳት መሆን ይገባዋል ሲሉ ማሳስበዋል እንደሚከተለው ይቀርባል
السلام عليكم ورحمه الله وبركاته
مبارك አርማጮች የኢዳላ ዳሃ ባልን ያከበረን የምንገኘው በአቶ በሽር አህመድ ቤተሰብ ጋር ነው የአቶ በሽር አህመድ ቤተሰቦች እንዲሁም ጎረቤቶቻቸው ተሰብስበው አንድ ላይ በጋራ የኢዳላ ዳሃ ባልን ሲያከብሩ ነው ያገኘናቸው
ስሜ በሽር አህመድ ይባላል የመኖሩ አምቦ ከተማ ነው ባሉ በጣም ጥሩ ነው
ኢዳላ ዳሃ ባልን ላንተ ልዩ የሚያደርገው ምንድነው ባሉ እንዴት ተከበረ እስቲ ንገረኝ
ባሉ በጣም ደስ ብሎ ተከበረው አልহামዱሊላህ ያው ባሉ ስታከብር የተቸገሩን ሙሰችን ያስተውስኩ ምትከበረው ልዩ የሚያደርገው ያበውን ከተሞላ በኋላ ባሉ ማክበራችን በጣም ደስ ይላል አልহামዱሊላህ ደባሉ ደብል አርጎታል
እስቲ ኢድ አላዳ ሲከበር እንዴት ነው ምትከብሩት
ኢድ አላዳ ምትከብረው ያው ሰብሰብ ላይ ላይ ነው ምትከብረው ያለን ተካፈላለህ ያለህን ምግብ በተብ ካርድ ላይ የሚገኘው ሶስት ተካፍልና አንደኛው ለዳህጉሩ ተጣለህ አንደኛው ከነሱ ጋር ተባላለህ አንደኛው ቤተሰቦችን ተጣለህ ማለት ነው ለመላው ኢትዮጵያ ህዝብ ወርቶ ሙስሊሙን በማረሰብ እንኳን አደረሳችሁ ላለው መልካም በዓል ይሁንላችሁ
ስሜ አይመን በሽር ይባላል ክፍለ 4 በዓል አሪፍ ነው ያለው ለሌለው ከራሱ ላይ ያከፈለ በመስጠት ጠዋት ተክቢራ ያለው ወደ መስጊድ ይጅ
እሺ
ስንመለስ በመንዙማ ጠቅላላ ለሙስሊም ማህበረሰብ እንዳለ መልካም በዓል ማለት ፈልጋለሁ እና ለጓደኞች
ሙኒራ ሙዘን ይባላል ካምቦ
ይልሙባረክ
አላህ ይባርክ ደስ ይላል በጣም ማሻአላ የቤተሰብ ቤት ነው የአክስቴ ቤት መጥቼ ነው ያከበርን ያለነው ዚያራ መተን ነው ማሻአላ በጣም ደስ ይላል ለመላው ሙስሊም እንኳን አደረሳችሁ ላለው ባሉ ባሪፉ እርስ በርስ በመረዳዳት ባለን አቅም ከኛ በታች ላሉት እርስ በርስ በመረዳዳት አንድ ላይ በመብላት አብሮ በመጠጣት ይከበራል ባሪፉ ብቻ አሪፍ ነው ማሻአላ
የዘንድሮ ምንድነው አዲስ ልዩ የሚያረጋው
አሪፍ የሚያረጋው የአባይ ግድብ በተመለከተ ነው ባሪፍ በመጠናቀቁ በአረፋም ባሪፉ አክብረናል እና በጣም ደስ ይላል
ኢድ ሙባረክ
ኢድ ሙባረክ ለሁሉ ለመላው እስልምና ተከታይ
ኢድ ሙባረክ
አለይና ወአለይኩም
ባል እንዴት እየተከበረ ነው
በዓል በጣም በልዩ ሁኔታ ያከበረን እንገኛለን። የበሽር ጎረቤት ነኝ እና በልዩ ሁኔታ ነው የዘንድሮውን የኢዳላድሃ ያከበረን እንገኛው ማለት ነው። የዘንድሮው የኢዳላድሃ በዓል ከሌላው ጊዜ በተለየ ልዩ ሊያደርገው የሚችለው ምንድነው? የአባይ ሙሊት ሁለተኛ ዙር መጠናቀቁን ተመልክቶ በሰው ላይ ያለው ስሜት በጣም ልዩ ነው። ሰው ላይ መታየውም ፊት በጣም ደስ በሚል ሁኔታና በልዩ ሁኔታ ያከበረን እንገኛለን ማለት ነው።
እስቲ መልእክት አስተላልፍ አንተ ወጣት ነህ።
እንደ አንድ ወጣት ላስተላልፍ የምችለው መልእክት ምንድነው? በአሁን ሰዓት እንደሚታወቀው ኢትዮጵያ የተለያዩ ሁኔታዎችን እያስተናገደች እንገኛለን እና ወጣቱ ደግሞ ቆም ብሎ በማሰብ እና ስሜታዊ ሳይሆን እያንዳንዱን ነገር በተረጋጋ መንፈስ በመረዳት ተረጋግቶ ጊዜውን እንዲያሳልፍ ነው ላስተላልፍ መልእክት።
እንኳን አደረሳችሁ ማለት እንፈልጋለን።
ለመላው የዓለም ህዝብ የእስልምና ተከታዮች በሙሉ እንኳን አደረሳችሁ እንፈልጋለሁ።
ሄሎ ኡስታዝ እንዴት ነው?
አልሐምዱሊላህ ሰላም ነው።
ኢድ ሙባረክ ብያለሁ።
ኢድ ሙባረክ ኢድ ሙባረክ።
አሁን የምንገኘው በአቶ በሽር ቤት የኢዳላዳ በዓልን እያከበርን ነው።
መርሃባ።
ለምን እንደሚከበር የኢዳላዳ ወይም አረፋ በዓል አጭር ነገር እንዲነግሩኝ ነው።
መርሃባ። ድህያ የሚከበረው ኢብራሂም አለይሂ ሰላም በጀልጃቸው ሰማይልን አላህ ተባረከ ወተዓላ እረዱ ብሎ ባዘዛቸው ሰዓት ያለምንም ማቅማማት የወለዱት ልጃቸውን ለአላህ ብሎ ለማረድ ትዕዛዝ ለመፈጸም ዝግጁ ሆነው አንገቱ ላይ ቢላ ያደርጉ አላህ ተባረከ ወተዓላ በጅብሪል አማካኝነት ከተላከላቸው አላህ ተባረከ ወተዓላ በዚህ ፈተና እንዲያልፉ አደረጋቸው። ወከዛሊከ ሁሉም ሙስሊም አላህ ተባረከ ወተዓላ የሚያመሰግንበት ቀን ነው። አላህ ማመስገን አላህ በእኛ ላይ የዋሉ ጸጋው ተቆጥሮ አይዘልቅም። ኢማን ገንዘብ የተለያዩ ነገሮችን ሰጥቶናል። ስለዚህ ተቆጥሮ ማያልቁ ስጦታዎችን ወጀህያ ደግሞ አላህን ከምናመሰግናባቸው ተግባሮች መካከል አንዱ ነው። በአላህ ስም እርድን በመፈጸም ምስጋናችንን እንገልጻለን ማለት ነው። ተጨማሪም ደግሞ ስለ ሰይድና ኢብራሂም እናስታውስበት ቀን ይሆናል ማለት ነው።
الله اكبر الله اكبر
الله اكبر الله اكبر
تكبير
الله اكبر
تكبير
الله اكبر
لاميريكا دمس ناكور ملكاني
الله اكبر
الله اكبر الله اكبر
الله اكبر الله اكبر
تكبير
كامبو ود واشنطن دي سي ነው እንደመለሳችሁ። በኮቪድ-19 ቫይረስ ስርጭት ምክንያት ባለፈው አመት ሰብሰብ ብለው በዓልን ለማክበር ያልቻሉ የዋሽንግተን ዲሲና አካባቢዋ ትውልድ ኢትዮጵያውያን የእስልምና እምነት ተከታዮች ዘንድሮ ግን ተሳክቶላቸዋል። ዛሬ ረፋዱ ላይ በሪክ ሮክ መናፈሻ የተገናኙት ትውልድ ኢትዮጵያውያን በዓሉን በሚያከብሩበት አፍታ ስለ ሀገራቸው መልካም መልካም እንደሚመኙ የተቸገሩትንም እንደሚያስቡ ተናግረዋል። ሀብታሙ ስዩም ከተወሰኑት ጋር ቆይታ አድርጓል።
አምና በዚህ ሰዓት ክሪክ ሮክ ፓርክ በጸጥታ ተውጦ ነበር። ታዋቂው መናፈሻ የኮሮና ቫይረስ መዛመትን ለመከላከል ሲባል ለህዝባዊ በዓላት እንዳይውል በመደረጉ ዛሬ በዚህ ያገኙዋቸው ኢትዮጵያውያን ባብሮነት ኢዳላዳን የመሰሉ በዓላትን ማክበር ሳይችሉ ቀርተዋል። ዘንድሮ ዳግም ለመታየት በቅተዋል።
አክበር ወለላህ አልሐምድ اللهم صل على سيدنا
ሼክ ካሊድ መሐመድ ዑመር የዋሽንግተንና አካባቢዋን ትውልድ ኢትዮጵያ የእስልምና እምነት ተከታዮች ለበርካታ አመታት ያገለገሉ የሃይማኖት አባት ናቸው።
አንድ አመት ተኩል አካባቢ ይሄ በዲሲና አካባቢ ያለው ሙስሊሙ ማህበረሰብ እንደዚሁም በአጠቃላይ በኖርዝ አሜሪካ ያለነው ተሰባስበን መስገድ አልቻልንም። ለኢዳችንም በመስጊዳችንም ተሰባስቦ መስገድ አልተቻለም ባለው የኮቪድ ወረርሽኝ ምክንያት። ዘንድሮ እንግዲህ የዛሁኑ የዒድ 1442ኛውን አላህ ሱብሃነሁ ወተዓላ ብሎልን በአብዛኛው እንደምታውቁት የአሜሪካ ስቴቶች ማህበረሰቡ በአጠቃላይ የተከተበበት ሁኔታ አለ። በዛም መሰረት እንግዲህ የዲሲን መንግስት አስፈቀደን በዚህ ቦታ ላይ ቀደም ብለን እንደምንሰባሰበው እንድንሰግድ ፈቅደውልን ዛሬ ከአላህ ሱብሃነሁ ወተዓላ ችሮታ በታች የአሜሪካ በተለይም የዲሲ ገቨርንመንት ፍቃድ አግኝተን ይሄው በመሰባሰብ ዛሬ ኢዳችንን በዚህ ሜዳ ላይ አክብረናል።
ሼክ ካሊድ ኢዳላዳ በመእመናን ዘንድ ትልቅ ቦታ የሚሰጠው የመስዋዕት በዓል መሆኑን አስተውሰው በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን ለሀገሪቱ መልካም እንዲጥሩ መልእክት አስተላልፈዋል።
አላህን አብዝተን የምናወድስበትና የምናመሰግንበት በዓል ነውና እዚህም ያሉ ሙስሊም መእመናን አገር ቤትም ያሉ ሙስሊም ምእመናን በዚህ አጋጣሚ ይደሆችን እንዲረዱ እንዲያግዙ አደራ ላለሁ። ደስታን የጋራ እንድናረግ ዝምድናን እንድንቀጥል በተለይ ደግሞ በአሁኑ ጊዜ በአለማችን ላይ ያለው ይሄ ወረርሽኝ ስላለ ጥንቃቄውንም እያደረግን ወደ ጌታ ወደ አላህ Subhanahu Wa Ta'ala ተማጽኖ አድርገን አላህ እንዲያነሳልን መማጸን እንዳለብን ነው። ከዛም በተረፈ በተለይ በሀገራችን በአሁኑ ጊዜ ያለው የሰላም እጦት ጉዳይም አለ። ሁሉም ምእመናን ወደ ጌታ ወደ አላህ Subhanahu Wa Ta'ala ፊቱን በማዞር አላህ Subhanahu Wa Ta'ala ለዛች ሀገር ሰላምን እንዲያመጣላት እንዲማጸኑ አደራ ላለሁኝ።
ኡስታዝ መብሩክ መሐመድ ያለፈው አንድ አመት ከስድስት ወር በሰዎች መካከል የፈጠረውን መራራቅ አስተውሰው ዳግም ከህዝብ ሙስሊሙ ጋር ባሉን ለማክበር መቻል የተወባቸው ልዩ ስሜት ካጋሩን የሥነ ሥርዓቱ አስተባባሪዎች መካከል አንዱ ናቸው።
አሚያስፈራ ወቅት ነበርና እኛ ደግሞ ይሄ ፈርስት ኢዝራ ፋውንዴሽን በየአመቱ ኢድ ሰላት እንዲንዳይሁ ተሰባስቦ ነው ማህበረሰቡ የሚሰግደው ባንድ ላይና ለአመት ተኩል ያህል አልተገናኘንም አልተሰባሰብንም። ሁሉም በየቦታው በየቤቱ ነበር የሚሰግደው ኢቭን መስጊድ ውስጥ ላይ አይሰግድም ነበር። እና ዘንድሮ ያው እኛ ፈርስት ኢዝራ እናዘጋጅ ብለን ማሻአላህ በዚህ አዘጋጅተን በእውነቱ ሰውም ተነፋፍቆ ነበር በጣም። እና ያ ሁላ ነገር አልፎ ሰው ለመታየት ሁላ ሰው ሲታይ ራክም ተይደው ሁላ ያ ሁላ ነገር አልፎ ዛሬ እንደ ዛሬ እንደዚህ ተሰባስበን ስለታየው ያው አላህን ማመስገን አልহামዱሊላህ ረብል ዓለሚን።
ኢትዮጵያና ኢትዮጵያንን ጉዳይ በትኩረት ለሚከታተለው ኢትዮጵያንን በሚመለከቱ ዘመቻዎች ውስጥም በንቃት ተሳታፊነት ለሚታወቀው አብደላ ተክቢር ይባል ድርባል ነው።
የዛሬ ያረፋ በዓል ሁለት ድል ነው። አንደኛ አገራችን ኢትዮጵያ ለረጅም ጊዜ ሁላችንም አይምሮ ውስጥ ያለና ስንታገልለት የነበረ ድምጻችን ስናሰማለት የነበረው የሁለተኛ ሙሊት በሰላም መጠናቀቁ በጣም እጅግ አስደስቶኛል። ለኔ ዛሬ ድር በዓል ነው ማለት ነው። ከትላንትና ጀምሮ ይሄንን ምስራቅ ከሰማ ጊዜ ጀምሮ እጅግ በጣም ስደስት ነበር። በርግጥ ሁሉም ኢትዮጵያ ህዝብ የሚጠብቀው በአንድነት በጋራ አንድ ላይ በመቆም ምንም ነገር ሳይለየው ለዚህ በተለያየ በሚችለው መልኩ በፋይናንሻልም ድምጽን በማሰማት በኩል የተለያየ የዲፕሎማ ስራ በመስራቱም በኩል ሲታገሉ የነበሩ ልጆቿ እንደዚህ ቀን ደርሶ ማየታችን እጅግ በጣም በጣም ደስ ብሎኛል።
ነስሪያ አብደላና ቀመሪያ አደም ከባበሩ ላይ ያገኙዋቸው እንስት ትውልደ ኢትዮጵያውያን ናቸው። እንዲህ በአብሮነት የሚታሰበው በዓል ኢትዮጵያና ኢትዮጵያውያን ቸር እንዲገጥማቸው የሚመኙበት በጎ ያልሆኑ ሳቢዎችን የሚሞግቱበት እንደሆነ አጫውተውኛል።
ኢትዮጵያዊነታችን አንደኛነታችን ነው። ሁለተኛ ነገር ደግሞ ራሱ የኢትዮጵያዊነት ባህላችን ላይክ ቤተሰብነት ነው፣ ፍቅር ነው። እኛ እዚህ ሀገር አክስትና አጎት ከዝን ብለው የሚኖሩ ሰዎችን ያህል ነው ባዳ ሆነን እንኳን ምንዋደደው ምንተሳሰበውና ኢትዮጵያዊነት ይሄን ያህል ቢግ ዲል ትልቅ ነገር ነው ለኔና እኔ እኮራለሁ። አም ፕራውድ ኦፍ በኢትዮጵያዊነቴ በጣም ደስ ይለኛልና ያቺን ኢትዮጵያን አላህ Subhanahu Wa Ta'ala በጥሩ ነገር ከፍ አድርጓት ማየት ፈልጋለሁ።
ኢትዮጵያ ኢንሻአላህ ኢትዮጵያችን አንዳንዶች እንደሚሉት ተፈራርሳለች እንደሚሉት አትፈራርስም፣ ትቀጥላለች። ኢትዮጵያ ሳትፈራርስ ማለት ነው ሁላችንም በአንድነት ሆነን እንደ ድሯችን በፊት እንደነበር ነው። እኛ ባደግንበት አካባቢ እኔ ሳደግ ምንም አይነት የዘር የጎሳ ልዩነት አልነበረምና ሁሉም አንድ ላይ ነው አብሮ የኖረውና ማንነትንም ሳትጠይቅ በእንደዛ አይነት ሁኔታ ኢንሻአላህ እንቀጥላለን እንኖራለን።
ይህንን ስነ ስርዓት ያስተባበረው ፈርስት ኢጅራ ፋውንዴሽን ከ30 ከመሳተፍ በላይ በሰሜን አሜሪካ ትውልድ ኢትዮጵያውያንን በማህበራዊ ትስስርና ሰብአዊ ድጋፍ ዘርፎች ሲያግዝ እንደቆየ አይዘነጋም። ለአሜሪካ ድምጽ አብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በእስልምና እምነት ተከታዮች ዘንድ የኢድ አልአድሃ አረፋ በዓል እየተከበረ ይገኛል። በአዘሙያው መኖሪያቸውን በተለይ በዩናይትድ ስቴትስ ያደረጉ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ያስተባበሩት ለየት ያለ የገንዘብ ማሰባሰቢያ መርሃ ስነ ስርዓት ተካሂዷል። በዋነኝነት በማህበራዊ መገናኛዎችና በበይነ መረብ አውታሮች ላይ በተደረገው ስነ ስርዓት ትውልደ ኢትዮጵያውያኑ በሚሊዮን የሚቆጠር ብር በአባይ ወንዝ ላይ ግድብ እየገነባች ላለችው ሀገራቸው አበርክተዋል። ሀብታሙ ስዩም የዚህን እንቅስቃሴ አስተባባሪ ከሆኑት የአረቡ ዓለም በግድቡ ዙሪያ ያለውን እይታ እንዲያሰፋ ለማገዝ እየጣሩ ካሉት መካከል አንዱ የሆኑትን ኡስታዝ ጀማል በሽርን አነጋግሯቸዋል።
በአባይ ወንዝ ላይ በመስራት ላይ ያለውን ኢትዮጵያ ህዳሴ ግድብን በተመለከተ የቅርብ አመታት የድጋፍና የተቃውሞው ድማ ሆኖ በማገልገል ላይ ያሉት የማህበራዊ መገናኛ ገጾችና የኢንተርኔት አውታሮች ናቸው። ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ግድቡን በተመለከተ በአረቡ ዓለም ያሉ እይታዎችን ለመፈተሽ የከፈቱት አውታር ከነዚህ መካከል ይጠቀሳል። ስሙም የአባይ ንጉሶች ይባላል። ኡስታዝ ጀማል በሽር በዚህ የመስል ገጽ ላይ በሺዎች የሚቆጠሩ ሰዎችን ሲያነቁ ይውላሉ።
የአረብኛ ፕሮግራሞችን በተለይ ወንድም መሐመድ አልዓሩሲ በአልጀዚራ በሌሎችም የአረብ ቻናሎች ላይ ቀርቦ የሚያደርጋቸውን ፕሮግራሞች በመተርጎም ነበር መጀመሪያ የተጀመረው። ከዛ በኋላ ግን በአረብኛው እኛም ችሎታው ያለን ሰዎች ሌሎችም ተቀራርተን በአንድ ላይ እኛም ማገዝ ጀመርን። እሱን በአረብኛም የተለያዩ ሚዲያዎች ላይ እንሞግታለን። ከዛም ያን በመተርጎም ብቻ እንዳንቆም እኛ ስራችን ለምን የአረብኛ ሚዲያ ይኖረንም ብለን በዚሁ ሙሉክ ኒል በሚለው ወይም የናይል ንጉሶች በሚለው የአረብኛ ቻናልም ከዚሁ ጋር አብረን እንሰራለን። ስለዚህ በውይይታችን ሂደት ይሄንን ባወቀን ጊዜ የግድኛ የአረብኛ ቻናል እንደሚያስፈልገን አመንን። በጣም ብዙ በዚህ ቦታ ላይ የውጭ ጉዳይ ሚኒስትሮቹንም ሌሎቹንም ለማሳመን የሞከር ነበር። ስለዚህም የተወሰነ ስራ ተሰርቷል። በዚህ ለምሳሌ ፋና አረብኛ ፕሮግራም መጀመሩ፣ የኢትዮጵያ የአረብኛ ፕሮግራም ማጠናከሩ ምናምን ከዚህ የመጡ ናቸው። እኛም ደግሞ በጣም በሚገርም ሁኔታ የአረብኛውን ቻናል ብዙ የአረቦቹ ሰዎች እየገቡ የመወያየትም እድል ከፍተን ስልካችን አስቀምጠን ስለምናደርግ ለየት ብሎ በጣም ጥሩ ነገሮች እየተሰራ ነው።
በመገንባት ላይ ባለችው ግድብ ሰበብ ዓለም አቀፍ ውዝግብ ውስጥ የገባችው ኢትዮጵያ ግድቡን ለመጨረስ የሚያስፈልገውን ከ4 ቢሊዮን ዶላር በላይ ገንዘብ በዋነኝነት ለማግኘት የወጠነችው በህዝብ መዋጮ ነው። በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያንም የብዙሃን ትኩረትን ያገኘውን የድጋፍ ማሰባሰብ መርሃ ግብር ለመጀመር የተነሱት 10 ዓመታትን የዘለቀው ትብብር አካል ለመሆን ነበረ።
የተለያዩ ገንዘብ ማሰባሰብ ሂደቶች የተሞከሩ ሂደቶች አሉ። ከዛ ውስጥ አንዱ አምባሳደር ፍጹም አረጋ በዋሽንግተን ዲሲ የኢትዮጵያ አምባሳደር እዚህ ቢሮአቸው ላይ የዒድ ፕሮግራም ባለፈው የኛ የዒድ አልፍጥር ላይ አንድ ላይ የኢፍጣር ፕሮግራም አድርገን ነበርና በሱ ላይ አነሳን። ለምን ደግሞ በሙስሊሞች እና የሙስሊሙን ኮሚኒቲ ቤዝ ያደረገ ነገር አንሞክርም ሲባል እኔ ደስ የሚለኝም ሁሌም ቢሰራ ጥሩ ነው ብለው እንደዚህ በግሩፕና በሃይማኖትም በምንም ተሳባጥረን ብንሆንም ነገር ግን አንድ ላይ ደግሞ ብንሰራ የተሻለ ነው የሚል ነው ሁሌ እኔ ስሜቴና ስለዚህ ያንን ሐሳብ ብንወስደው ፕላትፎርሙን የኢትዮጵያን ሙስሊም አሶሲዬሽን ሲያትል የሚለው አንድ ድርጅት የራሱ ከታክስ ነጻ የሆነ እንደገና የኤንጂኦ ፍቃድ ያለው ተአማኒነት ያለው ድርጅት ከመሆኑ አንፃር እሱን በበድር ኢትዮጵያ በሚባለው ድርጅት በሱ ጥላ ስር በሱ ሆኖ ጎፈንድሚው ነገር ግን ስራው እንዲሰራ ጀመርን።
የገቢ ማስተባበር መርሃ ግብሩ የመጀመሪያ እቅድ 50,000 የአሜሪካን ዶላር ማስተባበር ነበረ። የእንቅስቃሴው መጀመር የአረቡ ዓለም በሚያዘወትራቸው የዜና አውታሮች ዘንድ ትኩረት ማግኘቱ ተጨማሪ ሰዎች እንዲረባረቡ ግፊት መፍጠሩን ኡስታዝ ጀማል በሽር ያስተውሳሉ። ይህ መነቃቃት የኋላ የኋላ አንድ ወር ባልሞላ ጊዜ ውስጥ 500,000 የአሜሪካ ዶላር በኢትዮጵያ ከ20 ሚሊዮን ብር በላይ ነው እንዲሰበሰብም አስችሏል።
500,000 ላይ እየደረስን ያለ በመሐልም በጣም የሚገርሙ ሰዎች ነበሩ እየመጡ። ለምሳሌ እዚህ ቦታ ላይ በጣም ከልቤ ላመሰግን የምወደው ወንድም ደስታ ገላጋይ ዘውዴ አቶ ገላጋይ ዘውዴ ልጅ እንደዚህ አድርጋችሁ ለምሳሌ 40,000 ከሰበሰባችሁ እኔ ሌላ 40,000 ማች አረጋለሁ። እንደዚህ አይነት በጣም የሚገርም የሆነ ድንቅ የሆነ ኢትዮጵያዊነት የታየበት የሆነ ማነቃቂያ ነገሮች እየመጡልን በዚህ አይነት መልኩ በሳቸው በኩል ወደ 100,000 ብር የሚጠጋ እንደዚህ አይነት ማበረታቻ በግለሰብ ደረጃ ድንቅ ነገር ኢትዮጵያዊነትን ያየንበት የሆነ ዘመቻ አደረግን። አሁን መጨረሻ ላይ የሚገርምህ ወንድሜ ሀብታሙ ወደ 450 ምናምን አካባቢ ይያለን ወይም 60 አካባቢ ይያለን 80,000 ከሰበሰባችሁ እኔ 100,000 ብር ሰጣችኋለሁ የሚል ሌላ ኦፈር መጣለን። በዚሁ ጋሽ ደስታ ገላጋይ በኩል የቤተሰብ ሌላ አንድ ጠርተውልንና በዚህ አይነት መልኩ ይሄንን ቻሌንጅ ወስደን እነሆ ትላንትና በምሽቱ ከ610,000 በላይ ሰበሰብን። ሰው ከ500,000 በኋላም ወደ 110 ምናምን ሺህ ውስጥ ገብተናል ማለት ነው። ይሄ ማለት ሌላ ያ ቃል የተገባልን 100,000 ብር የሚመጣበት ወቅት ከ700,000 ብር አለፈን ማለት ነው።
ትውልደ ኢትዮጵያውያን እስልምና እምነት ተከታዮች ያስተባበሩትና የሌላ እምነት ተከታይ የሆኑ ኢትዮጵያውያንም በጋለ ስሜት ተሳትፈውበታል በተባለው የገቢ ማሰባሰብ ዘመቻ ውጤት ደስተኛ መሆናቸውን ኡስታዝ ጀማል አክለው ነግረውኛል። በስፋቸው ይታ ግድቡ ኢትዮጵያና ኢትዮጵያውያንን ለኢኮኖሚና ፖለቲካዊ ከፍታ የሚያበቃ ጠቃሚ መላ ነው። በግብጻውያንና በሱዳናውያን ዘንድ ግን የኢትዮጵያ ህዳሴ ግድብ ጉዳይ ተቀባይነት የሌለው ቀጠናዊ ስጋትንም የደቀነ ነው። ከ90% በላይ የሚልቀው ህዝቧ ህልውናው ከወንዙ ጋር የተቆራኘ መሆኑን የምትናገረው ግብጽ እስከ ጸጥታው ምክር ቤት የደረሰ ቅሬታዋን አሰምታለች። የሀገሪቱ መሪ አብደል ፈታህ አልሲሲ የሀገራቸውን አቋም በተመለከተ ከረር ያሉ ቃላትን እየተጠቀሙባቸው አፍተውችም አሉ።
يعني صبور جدا لكن ما حدش هيقدر ياخد نقطه نايم مصر
انا بقى متاجاش ليه يهننا عندم سو كجبص يوها درشا عند يتطبطوها موسد ايشلم قال هنا جن قطناو لياسبوتو دم ايشل على مرغاغات يجبال ماندم سو ايه كنيا حقم بلاي نو بلو اياسبم نيالوت ሱዳንም ኢትዮጵያ ገዢውን በሌለበት ሁኔታ የምታካሂደውን የውሃ ግድብ ሙሌት ሥራ እንደማትቀበለው ማስተውቀው ይታወሳል። ለአሜሪካ ድምጽ አብታሙ ስዩም ዋሽንግተን ዲሲ።
አብታሙ ስዩምን ለዘገባዎቹ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ ላይ የጣለውን ጊዜያዊ እገዳ አነሳ። ባለስልጣኑ ከአዲስ ስታንዳርድ ጋር በአትላንቲክና ሁለት ውይይት ማድረጉን ተከትሎ እገዳውን ለማንሳት መወሰኑን አስታውቋል። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ሁለቱ አካላት ባደረጉት ውይይት መግባባት ላይ መድረሳቸውን ለቪኦኤ ተናግረዋል። አዲስ ስታንዳርድ በህዋት የሚመራውን ኃይል የመከላከያ ኃይል ብሎ እውቅና እስከመስጠት በመድረስ የሽብር ቡድኑ አጀንዳ ማራመጃ መድረክ ሆኗል በሚል ሚዲያውን በጊዜያዊነት ማገዱን ማስተዋወቅ ይታወሳል። እገዳው መነሳቱን በማስመልከት በድረገጹ መግለጫ ያወጣው አዲስ ስታንዳርድ አስቀድሞም እገዳ የተጣለበት ከህግ አግባብ ውጪ መሆኑን ቢገልጽም ባለስልጣኑ በበኩሉ ከሚዲያው ጋር በተያያዘ ያሉ ግልጽ ያልሆኑ ጉዳዮች ቀጣይ መዘዛቸው ስለማይታወቅ እገዳውን አንስቶ ለመወያየት መምረጡን ዋና ዳይሬክተሩ አቶ መሐመድ ተናግረዋል። አዲሱ የሚዲያ አዋጅ በቅርብ ጊዜ የወጣ ከመሆኑ ባለፈ አዋጁ በሚደነግገው መሰረት ገና ቦርድ አለመቋቋሙን የገለጹት አቶ መሐመድ ተቋሙ በሽግግር ላይ ከመሆኑን እና ሀገሪቱም ካለችበት ሁኔታ አንጻር በባለስልጣን ውሳኔዎች ዙሪያ የሚፈጠሩ ክፍተቶች እንደሚኖሩ አምነው በመነጋገር ላይ እየተሻሻሉ እንደሚሄዱ ተናግረዋል። ከዚሁ ጉዳይ ጋር በተያያዘ ቪኦኤ የአዲስ ስታንዳርድን ለማነጋገር ያደረገው ጥረት ለጊዜው አልተሳካም። እንደተሳካ ይዘን እንመለሳለን። ኬኔዲ አባተ ዝርዝሩን ያሰማናል።
በበይነመረብ ሚዲያነት የተመዘገበውን አዲስ ስታንዳርድን ከጥቂት ቀናት በፊት ሐምሌ 8 በጊዜያዊነት አግዶ የነበረው የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳውን ማንሳቱን ገልጿል። ባለስልጣኑ ከአዲስ ስታንዳርድ ጋር በትናንትናው ዕለት ውይይት ማድረጉን ተከትሎ ነው እገዳውን ለማንሳት የወሰነው። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ሁለቱ አካላት ባደረጉት ውይይት መግባባት ላይ መድረሳቸውን ጠቁመው ባለስልጣኑ በነገው ዕለት ጊዜያዊ እገዳው የተነሳበትን የውቅና ምስክር ወረቀት ለሚዲያው እንደሚሰጥ ተናግረዋል።
ከዚህ በኋላ ኮንቲኒዩስ የሆነ ፊድባክ የምንሰጣጠበት ሁኔታ በሌላ መልኩ ደግሞ በሀገሪቱ ህግና ስርዓትን አክብረው እንደሚሰሩ ያም ያው የሚጠበቅብን ሚዲያውን ሰፖርት ማድረግ ስለሆነ ያን ማድረግ እንዳለብን ተማምነን እነሱ ወደ ኦፕሬሽን መመለስ እንደሚችሉ ለዛ ደግሞ እኛ ያደረግነውን ስብሰባ ሪፈራት ግን ነገ እንዲቀጥሉ እንደምናደርግ ሰስፔንሽኑን ወይም እገዳው እንደምናነሳ ተነጋግረናል። እና የነጉስ ፌዝ ነው የተነጋገርነው።
አዲስ ስታንዳርድ ሚዲያ በህዝብ ተወካዮች ምክር ቤት የተላለፈውን ውሳኔ ባለማክበር አንድን የሽብር ቡድን የመከላከያ ኃይል ብሎ እውቅና እስከመስጠት በደረሰ ሁኔታ የሽብር ቡድኑ አጀንዳ ማራመጃ መድረክ ሆኗል በሚል ነበር ባለስልጣኑ ሚዲያውን በጊዜያዊነት ማገዱን ያስታወቀው። ትናንት በሁለቱ አካላት መካከል በተደረገው ውይይት ላይ የሚዲያው ተወካዮች የትግራይ መከላከያ ኃይል የሚለውን ስያሜ ህግን ለመተላለፍ በማሰብ እንዳልተጠቀሙ ማብራራታቸውንና ባለስልጣኑም በቀጣይነት መወሰድ ስላለባቸው የጥንቃቄ እርምጃዎች አንስቶ መግባባት ላይ መድረሳቸውንም አቶ መሐመድ ለቪኦኤ ገልጸዋል።
በተለይ ቃላት አጠቃቀም ላይ ያሉ ክፍተቶች እነሱ ከዛ ፐርስፔክቲቭ ወይም ህግን ከመተላለፍ ፐርስፔክቲቭ እንዳላደረጉት ነገሩ በተደጋጋሚ የምናያቸው በአንድ አቅጣጫ ብቻ ያተኮሩ ዘገባዎች የሚዲያውን ኳሊቲ እንደሚጎዱ ነግረናቸዋል። እነሱም ያነሱት አንዳንድ ዘገባዎችን ከተለያየ አቅጣጫ አንስተን ስንሰራ ዘአዘር ሳይድ ደግሞ ከመንግስት አይደ ያለውን ሁኔታ ለመረዳት በመንፈልግበት ጊዜ መረጃ የሚሰጠን ችግር አለ የሚል ነገር ነው ያነሱት እና በቂ የሆነ ኢፈርት ማድረግ እንዳለባቸው በተለይ ደግሞ ናሽናል ደህንነት ላይ በተመለከተ ወይም በሚነቁ ጉዳዮች ላይ ለምሳሌ የህዝብ ተወካዮችን ውሳኔ ተከትሎ ያሉ ሌጋሊ ትርጉም ያላቸው ጉዳዮች ሲዘገቡ ጥንቃቄ ማድረግ እንዳለባቸው ተግባብተናል።
እገዳው መነሳቱን በማስመልከት በድረገጹ መግለጫ ያወጣው አዲስ ስታንዳርድ ቀድሞውንም እገዳ የተጣለበት ከህግ አግባብ ውጭ ስለመሆኑ አዲሱን የመገናኛ ብዙሃን አዋጅ የተወሰኑ አንቀጾች ዋቢ በማድረግ አስታውቋል። ከሚዲያው ጥያቄዎች አንዱ የነበረው ከእገዳ በፊት መወሰድ የነበረባቸው እርምጃዎች አልታዩም የሚል ሲሆን፣ ባለስልጣኑ በበኩሉ ከሚዲያው ጋር በተያያዘ ያሉ ግልጽ ያልሆኑ ጉዳዮች ቀጣይ መዘዛቸው ስለማይታወቅ እገዳ ጥሎ ለመወያየት መምረጡን ነው ዋና ዳይሬክተሩ አቶ መሐመድ የገለጹት።
እኛውን ቴምፖራሪ መታገዳቸው ትክክለኛ ነው ከሚሉ ውስጥ ነው ያለ ነው። ለምን ከመታገድ በፊት ሊኖሩ የሚችሉ ኦፕሽኖችን ማየት ላይ ይታዩ ይችል ነበር የሚል ነው ጥያቄ ያነሱት እነሱ። እሱኛው ጋር ላይ ደግሞ እኛ ያልነው ደግሞ ምንድን ነው ይሄ አሁንም ነገም ከነገ ወዲያም አንድ የሚወጣ መረጃ ወይም አንድ ሚዲያ ባህሪ ወይም ፓተርኑ ተመልክቶ በተለይ የሚያወጣው መረጃ በእኛ እይታ ማለት ነው ግልጽ ያልሆኑ ጉዳዮች አሁን እነሱ ጋር ታይዘን ግልጽ ያልሆኑ ጉዳዮች ነበሩ ፓተርን ወይም በሞልቲንግ ላይ ተመስርተን ስንመለከት የነበረው ማለት ነው። በመጨረሻ ያ መጥቶ ቲዲኤፍ የሚለውን አይነት ወይም ትግራይ መከላከያ ኃይል በሚለው ኮንሴፕት በሚመጡበት ሰዓት በኔክስት ሙቫቸው ፕሬዲክተብል አልነበረም ለእኛ ማለት ነው። ስለዚህ ሰስፔንድ አድርገን መነጋገር መቻል አለብን የሚለውን አቋም አወሰድን።
አዲስ ስታንዳርድ በመግለጫው ያነሳው ሌላው ነጥብ ከህግ ውጭ በቦርድ ሳይወሰን መታገዱን የሚገልጽ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር መሐመድ እድሪስ በበኩላቸው አስቸኳይ እርምጃ በሚያስፈልግበት ጊዜ ህጉ ጊዜያዊ እገዳ መጣልን እንደማይከለክል አመልክተዋል። የአተረጓጎም ክፍተቶችም ሊኖሩ እንደሚችሉ ያነሱት አቶ መሐመድ አዲሱ ህግ በቅርብ ጊዜ መውጣቱን በመጠቆም በህጉ ላይ ያሉ ክፍተቶችን ለማሻሻል እየተሰራ እንደሆነ አብራርተዋል።
ህጉ ላይ ያለው ሁኔታ ቴምፖራሪ ሰስፔንሽን ይከለክላል ብለን እስካሁን አላመንም። ፐርማነንት ግን እገዳ ላይ በሚሆንበት ጊዜ ግን የቦርድ ሁኔታ ይኖራል። በሌላ መልኩ ምንድነው መሰለህ ሎጂካሊ ሆነው ወይም ትመለከተው የንግግሩ ሁኔታ ነገም ከነገ ወዲያም ዲውል ቢያድር የሚያመጣው ተጽዕኖ ከፍተኛ አይደለም የሚባልበት ነገር ከሆነ ያንን ልታይ ትችላለህ። ግን ነገም ከነገ ወዲያም በብሔራዊ ጥቅማችን በተለይ ህዝብን ከህዝብ ሊያጋጭ በሚችል ፈተና ሊፈጥን በሚችልበት ሁኔታ ላይ ግን የመጀመሪያውን ሜዥር ትወስዳለህ። ፈጥነህ ግን ወደዛኛው ሁኔታ የምታስገባበት ይሆናል እንጂ በአሁን ባለው በሚዲያ ባህሪ ካጠፋ ከጨረሰ ምን ካለ በኋላ እንደገና ቦርድ ጠርተህ ምን ብለህ ኦቨርናይት መመሶስ ነው ውሳኔ ሊኖር ይችላል እኮ ማታ ላይ በጨለማ ላይ የሚፈጠር ያልተጠበቀ ሁኔታ በሚፈጠርበት ግልጽ ተደርጎ የምችለው ነገር ይኖራል። እሱን ካላደረግ የሬጉላተሪ ሚናህን በየትኛውም ቦታ ላይ ልትሰራው አይችልም። እነዚህ ህጎች በሚስተካከሉበት በሚሉበት ሁኔታ ላይ ያሉ ክፍተቶችን በመመሪያ ላይ ለማስተካከል እንሞክራለን ወይም መመሪያው ላይ እነዚህ አይነት መሀል ላይ ያሉ ጋፖችን ለማየት እየተሞከረ ያለው።
አዲሱ የሚዲያ አዋጅ በቅርብ ጊዜ የወጣ ከመሆኑም ባለፈ አዋጁ በሚደነግገው መሰረት ገና ቦርድ አለመቋቋሙን የገለጹት አቶ መሐመድ ተቋሙ በሽግግር ላይ ያለ ከመሆኑና ሀገሪቱም ካለችበት ሁኔታ አንጻር በባለስልጣኑ ውሳኔዎች ዙሪያ የሚፈጠሩ ክፍተቶች እንደሚኖሩ አምነው ክፍተቶቹ በመነጋገር እየተሻሻሉ እንደሚሄዱ ተናግረዋል። ከዚሁ ጉዳይ ጋር በተያያዘ ቪኦኤ አዲስ ስታንዳርድን ለማናገር ያደረገው ጥረት አልተሳካም። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ ላይ ጊዜያዊ እገዳ ከጣለ በኋላ ሁሉም ሚዲያዎች ከህወሓት ጋር በተያያዘ የትግራይ መከላከያ ኃይልና የትግራይ ክልል መንግስት የሚሉ ስያሜዎችን እንዳይጠቀሙ የሚያስጠነቅቅ መግለጫ ማውጣቱ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ኬንያ ነው የምናመራው። ቀደም ብሎም ቢሆን ሴት ስደተኞች የትምህርት እድል በበቂ ሁኔታ አያገኙም። የዓለም አቀፉ ወረርሽኝ ኮቪድ-19 መከሰት ደግሞ ችግሩን የበለጠ እንዲባባስ ማድረጉን የአሜሪካ ድምጽ ዘጋቢ ብራንዳ ሙልኒያ ከናይሮቢ በላከችው ዘገባ ገልጻለች። አንድ በዩናይትድ ስቴትስ የሚደገፍ የረድኤት ቡድን ኬንያ ላሉት ስደተኞች ሴቶችና ልጃገረዶች የመማር ፕሮግራም እያቀረበ መሆኑንም ዘጋቢያችን በላከችው ዘገባ ጠቁማለች። አዳነች ፍሳሄ ታቀርበዋለች።
ከናይሮቢ ወጣ ብሎ በሚገኝ ቦታ ላይ 20 የሚሆኑ ልጃገረዶች የኮምፒውተር ትምህርት ሲማሩ ይታያሉ። ከእነሱም መካከል ፋርቱም ጋራድ የተባለች የ20 ዓመት ዕድሜ ሶማሊያዊት ስደተኛ ትገኛለች። ከአራት ዓመታት በፊት አንድ ሚሊሻ በቤቷ ላይ ጥቃት ከፍቶ አባቷን ከገደለ በኋላ ወደ ኬንያ መሰደዷን ትገልጻለች። በአሁኑ ታዲያ ሪፊሽ ለተባለው በዩናይትድ ስቴትስ የሚደገፍ የረድኤት ድርጅት ምስጋና ያደረሰውና እርዳታና ትምህርት እያገኘች ነው። ናይሮቢ ካሉት ዘመዷም ጋር ተገናኝታለች።
During the pandemic, we are given funds that we are learning at home. Yeah, it was a little bit.
በወረርሽኙ ወቅት ስልክ ተሰጥቶን ከቤታችን ሆነን ስንማር ነበር። መጀመሪያ ላይ በኔትወርክ ግንኙነት ችግርና በጎረቤቶች ጩኸት ምክንያት ተግዳሮት ነበረው። ትምህርቱን በጽሞና ለመከታተል በጣም ያስቸግር ነበር።
ሪፊሽ የተባለው የረድኤት ድርጅት ኬንያ ያሉትን ስደተኛ ሴቶችና ልጃገረዶችን የሚረዳው የትምህርት ዕድል ያለማግኘት ተጻቸው ሰፊ መሆኑን በመገንዘብ ነው ተብሏል። ጥበቃ የሌላቸው ሴቶችና ልጃገረዶች ለአካልና ለወሲብ ጥቃት የተጋለጡ መሆናቸውንም የረድኤት ድርጅቱ አስገንዝቧል። ጀፍሪ ቲጌ በኬንያ የሪፊሽ ዋና ኃላፊ ናቸው።
That the ones who are vulnerable to, you know, sexual gender based violence at the home level.
ልጃገረዶቹና ሴቶቹ ናቸው ለጾታዊ ጥቃት የሚጋለጡት። በመጨረሻም ከሴተኛ አዳሪነት ጋር በተያያዘ ችግር ላይ ይወድቃሉ። ይህ የኢኮኖሚ ችግር የሚያስከትለው ነው።
ሪፊሽ ለስደተኛ ሴቶችና ልጃገረዶች መጠለያ ይሰጣል። የትምህርት ዕድልና የክህሎት ስልጠና እንዲያገኙም ያደርጋል። ደራ አናንያ የተባለች ኢትዮጵያ ውስጥ ስደተኛ የሁለት አመት እድሜ ህፃን ከነበረችበት ጊዜ አንስቶ ከወላጆቿ ጋር ኬንያ እንደኖረች ትናገራለች። ሪፊሽ ሴቶች ራሳቸውን እንዲችሉ በሚያደርገው ጥረት ምክንያት የኮምፒውተር ባለሙያ ለመሆን መብቃቷን ትናገራለች። በባህላዊ አስተሳሰብ ምክንያት ሴቶች ግባቸውን እንዳይመቱ ተሰናክለው ኋላ ሲቀሩ ቆይተዋል ትላለች ደራ።
As refugees, most of us here taken as ladies, most of us here taken as you're supposed to stay home, do the household chores.
አብዛኞቻችን ሴቶች ቤት ውስጥ ተወስነን እንድንቀር ነው የሚጠበቀው። ሴቶች ትዳር መስርተው ልጆች ወልደው ልጆችና ቤተሰብን እንዲጠብቁ ነው የሚፈለገው። ወንዶች ከሴቶች ልቅ በተሻለ የተማሩ ናቸው።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት UNHCR ከ80,000 በላይ የሚሆኑ ስደተኞችና ጥገኝነት ጠያቂዎች በኬንያ ከተሞች እንዲሰፍሩ መደረጉን ገልጿል። ከነሱም 80% ሴቶችና ልጆች መሆናቸውን በኬንያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ቃል አቀባይ ዩጂን ቢያን ጠቁመዋል።
ዘጋቢዎቻችንን እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው ስትከታተሉ ያመሻችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ መከታተልም ትችላላችሁ። #voaamharic ብላችሁ ደግሞ በትዊተር ተከተሉን። ተወያዩ፣ ተነጋገሩ፣ አስተያየቶቻችሁን አካፍሉን። ስርጭቶቻችንን ኮዲዮና በተጨማሪም በእጅ ስልካችሁ voa.hor.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። በተጨማሪም ፕሮግራማችንን በሚገባ አዳምጣችሁ አስተያየትና ጥያቄ ካላችሁ horn@voanews የኢሜል አድራሻችን ነው፣ ጻፉልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ሳስተናግዳችሁ የቆየሁት ደግሞ ጽዮን ግርማ ነኝ። የምሽቱን ዝግጅታችንን እያጠናቀቅን በመሆኑ በመጨረሻው ምዕራፍ ላይ ዛሬ የተከበረውን የ1442ኛውን የኢድ አልአድሃ አረፋ በዓል ምክንያት በማድረግ አንድ ሙዚቃን ጋብዛችኋለን። እኛ ከሙዚቃው ጋር እንተዋችኋለን። በእኛ በኩል ሰላም፣ በደህና አደሩ። በነገው ምሽት እንገናኛለን።
ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብ ለሁሉ እንድነግር ሁቡን ላመላክት ከምስጋና ጋር ሀቢቢ 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 መዲናና ይበሉኝ
ሀቢቢ 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 መዲናና ይበሉኝ
ያ ረሱላላህ ሸፋ ይሁኑና የቢላል እኮ ነን በዲኑ የጸና ጃፈር የረገጠው በስደት ሱዳና
ሀቢቢ 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 ሀቢቢ
Take what's up.